ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መስከረም 14 2016 ዓ.ም ዝግጅታችን ጀመረ። በአዲስ አበባ ሲካሄድ የነበረው የህዳሴ ግድብ ድርድር ያለ ስምምነት ተጠናቋል። በአፋር ክልልና በትግራይ ክልል ምስራቃዊ ዞን የሚገኘው ኢሮብ ብሔረሰብ ከፍተኛ ረሃብ መከሰቱ ተገለጸ።
በወርዳችን የሰው ቁጥር ከ50000 በላይ ህዝብ ነው ያለው። በመጋሌ ወረዳ ብቻ ከዚህ ህዝብ 35000 በላይ ህዝብ በከፍተኛ ጉዳት እና በረሃብ የተጋለጠበት ሁኔታ ያለው።
ህዝብ ኢሮብ ጣሚ አስተቃቀም ትብየትን
የኢሮብ ብሔረሰብ ህዝብ በጣም አስተቃቂ ረሃብ ገጥሞት የሚያሳዝን ኑሮ እየኖረ ይገኛል። እርዳታ የለም፣ ሰላምም የለም።
ለረሃብ ከተጋለጡ የህብረተሰብ ክፍሎች መካከል ያነጋገርናቸው ነዋሪዎች ነው የሰማችሁት። የዚህ ዜና ዝርዝር በትንታኔው መጽሔት በተከታታይ ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገብ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ ለዋና ዋና የዓለም ዜና ወደ እንግዱ።
በድጋሚ እንደምን አመሻችሁ። በጎንደር ትናንት እሁድ አዲስ ውጊያ ተካሂዶ መዋሉ፣ በሱዳን በደንጌ ወረርሽኝ በመቶ የሚቆጠሩ ሞተዋል መባሉ፣ እንዲሁም የአሜሪካው የመከላከያ ሚኒስትር አፍሪካን በመጎብኘት ላይ መሆናቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ግጭት በበረታበት በአማራ ክልል ሁለተኛ ትልቅ ከተማ በሆነችው ጎንደር ትናንት እሁድ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ውጊያ እንደነበር የአሶሲየትድ ፕሬስ ዜና ወኪል ነዋሪዎችን ጠቅሶ ዘግቧል። የቱሪስትና የንግድ ማዕከል በሆነችው ጎንደር ከተማ የመንግስት ሰራዊት ክፍሎች ከፋኖ ሚሊሻዎች ጋር ከባድ ውጊያ አድርገዋል ሲሉ አንድ ለደህንነታቸው ሲሉ ስማቸውን ያልገለጹ ነዋሪ ለአሶሲየትድ ፕሬስ በስልክ ተናግረዋል። ዛሬ ሰኞ በጎንደር በአብዛኛው ጸጥታ ሰፍኖ መዋሉንና የመንግስት ሰራዊት ከተማዋን መልሶ መቆጣጠሩን፣ ነገር ግን አልፎ አልፎ ተኩስ እንደሚሰማ ነዋሪዎች ተናግረዋል። ሱቆች ተዘግተው መዋላቸውንና በመንገዶች ላይ ሰዎች እንደማይታዩ ነዋሪዎች ጨምረው ገልጸዋል። ባህር ዳርንና ላሊበላን ጨምሮ በሌሎች ከተሞች ውጊያ አለመስተዋሉን ነዋሪዎች ገልጸዋል። መንግስት የክልሉ ኃይሎች መሳሪያ እንዲያስረክቡ ጥረት ማድረጉን ተከትሎ ባለፈው ሐምሌ በጀመረው ግጭት የፋኖ ኃይሎች በርካታ ከተሞችን ተቆጣጥረው የነበረ ሲሆን ከቀናቶች በኋላ የመንግስት ኃይሎች መልሰው ከተሞቹን ተቆጣጥረዋል። በአጸፋው መንግስት የአስቸኳይ ጊዜ አዋጅ በክልሉ ላይ በመጣል የኢንተርኔት አገልግሎትን ዘግቷል። የተባበሩት መንግስታት ድርጅት በግጭቱ 180 ሰዎች መሞታቸውን ባለፈው ወር አስታውቆ የአማራ ተወላጆች በየቦታው በብዛት መያዛቸው እንዳሳሰበው ገልጾ ነበር። የአካባቢ ባለስልጣናት የግድያ ኢላማ በመሆናቸው በበርካታ ቦታዎች የመንግስት አስተዳደር መዋቅር መፍረሱን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር ማስታወቁን የአሶሴትድ ፕሬስ ዘገባ አስታውሷል። በጦርነት በተደቆሰችው ሱዳን በደንጌ ትኩሳትና በአጣዳፊ ተቅማጥ በመቶ የሚቆጠሩ ሰዎች ሞተዋል ሲሉ የሕክምና ሰራተኞች መናገራቸውን ጠቅሶ የኤኤፍፒ ዜና ወኪል ዘግቧል። በደቡብ ምስራቅ የአገሪቱ ክፍል ከኢትዮጵያ ጋር በሚዋሰነው ጋዳሪፍ በተሰኘው ግዛት በሺህ የሚቆጠሩ ሰዎች በደንጌ በሽታ በመያዛቸው በአካባቢው ያለው የጤና ሁኔታ አስከፊና በመበላሸት ላይ መሆኑን የሱዳን ሐኪሞች ኅብረት አስታውቋል። ከዳሪፍ በቀጥታ በግጭቱ ተጎጂ ባትሆንም በመፈናቀል ሳቢያ አስከፊ የሰብአዊ ቀውስ ተከስቶባታል ሲል ዘገባው አመልክቷል። በጋዳሪፍ 250,000 ተፈናቃዮች እንደሚገኙ ተመድ አመልክቷል። ግጭቱ አምስተኛ ወሩን በያዘበት በዚህ ሰዓት 80% የሚሆኑት የአገሪቱ ሆስፒታሎች ከአገልግሎት ውጪ መሆናቸውን ተመድ አስታውቋል። በትንኝ አማካኝነት የሚተላለፈው ደንጌ ኃይለኛ ትኩሳት፣ ራስ ምታት፣ ሽቅብ ማለት፣ ውጋት፣ አንዳንዴም መድማትና ሞትን ያስከትላል ተብሏል። በማዕከላዊ ሶማሊያ ባለፈው ቅዳሜ በተፈጸመው በመኪና ላይ የተጠመደ ቦምብ ጥቃት የሞቱት ሰዎች ቁጥር 21 መድረሱ በመነገር ላይ ነው። የአደጋ ሰራተኞች አሁንም ከፍርስራሽ ውስጥ አስክሬኖችን በማውጣት ላይ መሆናቸው ተዘግቧል። አንድ አጥፍቶ ጠፊ ሲያሽከረክር የነበረው ቦምብ ተጫነ መኪና የፍተሻ ከይላን አልፎ እንደገባ ሲፈነዳ በአካባቢው የነበሩ ህንጻዎች ሲፈርሱ በደርዘን የሚቆጠሩ ነዋሪዎች ተጎድተዋል ተብሏል። ጥቃት አድራሹ ሰዎች በብዛት የሚገኙበትን የመኖሪያና የሥራ አካባቢን ኢላማ አድርጎ እንደነበር የአካባቢው ፖሊስ ለኤኤፍፒ ዜና ወኪል አስታውቋል። ቅዳሜ ዕለት ለደረሰው ጥቃት ወዲያውኑ ኃላፊነቱን የወሰደ አካል የለም። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጥቃቱን አውግዘው ለ15 ዓመታት አገሪቱን ያተራመሰውን አልሸባብ እንደሚደመስሱ ዝተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ፈረንሳይ አምባሳደሯን ከኒጀር በሰዓታት በሚቆጠር ጊዜ ውስጥ እንደምታስወጣ፣ በቀጣይ ወራቶችም በአገሪቱ የሚገኘውን ጦሯን እንደምታስወጣ ፕሬዚደንት ኢማኑኤል ማክሮን ትናንት አስታውቀዋል። የኒጀር ወታደራዊ መሪዎች ውሳኔውን በመልካም ተቀብለው ሉዓላዊነትን ለማስከበር አንድ እርምጃ ወደፊት ለመሄድ የሚያስችል ነው ሲሉ ገልጸውታል። ከኒጀር ጋር ያለው ወታደራዊ ትብብር አብቅቷል ያሉት ማክሮን ወታደሮቻቸውን የማስወጣት ስራው እስከያዝነው የፈረንጆች ዓመት መጨረሻ እንደሚጠናቀቅ አስታውቀዋል። አፍቃሪ ፈረንሳዩ እንደሆኑ የሚነገርላቸው ፕሬዚደንት መሐመድ ባዙም ከሁለት ወራት በፊት በመፈንቅለ መንግስት ከስልጣን ተወግደዋል። ትናንት እሁድ የኒጀር ወታደራዊ መሪዎች የፈረንሳይ አውሮፕላኖች በአገሪቱ የአየር ክልል እንዳይበሩ አግደዋል። በሳህል ያሉ ጂሃዲስቶችን ለመዋጋት በሚል ፈረንሳይ 1500 የሚሆን ጦሯን በኒጀር አስፍራ ነበር። ትናንት እሁድ ጅቡቲን የጎበኙት የአሜሪካው የመከላከያ ሚኒስትር ሎይድ ኦስትን ዛሬ ሰኞ ኬንያ ገብተዋል። ኦስትን በኬንያ ካሉ የመከላከያ ባለስልጣናት ጋር በጸጥታና በጸረ ሽብር ጉዳዮች ላይ ይነጋገራሉ ተብሏል። ለሞኒያ ተብሎ በሚጠራው በጅቡቲ የአሜሪካ ወታደራዊ ሰፈር ትናንት የተገኙት ሎይድ ኦስትን ባለፈው ሚያዝያ ዲፕሎማቶችን ከሱዳን በማስወጣት ረገድ የአሜሪካ ወታደሮች የተጫወቱትን ሚና አድንቀዋል። ከጅቡቲ ፕሬዝደንትና ከሀገሪቱ መከላከያ ሚኒስትር ጋር የተነጋገሩት ኦስትን በአፍሪካ የአሜሪካ ዋና ወታደራዊ ጣቢያን በማስተናገዷና ሶማሊያ ከሽብርተኞች ጋር የምታደርገውን ፍልሚያ በመደገፏ ጅቡቲን አመስግነዋል። ከሶማሊያው ፕሬዝደንት ሐሰን ሼክ መሐመድ ጋር ጅቡቲ ውስጥ የተገናኙት ሎይድ የሶማሊያ ወታደሮች ከአልሸባብ ጋር በሚደረገው ፍልሚያ እያሳዩ ያለውን መሻሻል አድንቀው ከአስተዳደራዊ ቁጥጥር ውጪ ያሉ አካባቢዎች አሁንም የሽብርተኞች ምንጭ ሊሆኑ እንደሚችሉ አስጠንቅቀዋል። በመጨረሻም በለንደን እንግሊዝ የፖሊስ አባሉ አንድ ያልታጠቀ ጥቁር ግለሰብን ተኩሶ በመግደሉ ክስ ከተመሰረተበት በኋላ አንዳንድ የፖሊስ አባላት መሳሪያ ባለመታጠቅ ተቃውሟቸውን ገልጸዋል። በእንግሊዝ ፖሊስ በዚህ መንገድ መከሰሱ የተለመደ አይደለም። ባልደረባቸው ላይ ክስ መመስረቱን ተከትሎ 300 የሚሆኑ ፖሊሶች ከአጠቃላይ መሳሪያ ከሚታጠቁ ፖሊሶች 10% የሚሆኑት መሳሪያ ላለመያዝ መወሰናቸውን የቴሌግራፍ ጋዜጣ ዘግቧል። በለንደን መሳሪያ የሚይዘው ከ10 ፖሊስ አባላት አንዱ ሲሆን ይህም ከከፍተኛ ስልጠና በኋላ መሆኑ ታውቋል። የፖሊሶቹ ውሳኔ ስኮትላንድ ያርድ ተብሎ የሚጠራው የፖሊስ ዋና መስሪያ ቤት ለጸረ ሽብር ቁጥጥር የሚረዱ ወታደሮችን እንዲመድብለት የመከላከያ ሚኒስቴር መስሪያ ቤቱን ጠይቋል። ባለፈው ዓመት ክሪስ ካባ የተባለ ጥቁር ነዋሪ መኪና ውስጥ እንዳለ በአንድ ስሙ ይፋ ባልተገለጸ የለንደን ፖሊስ አባል በአንድ ጥይት ተገድሏል። የፍርድ ሂደቱ በሚቀጥለው ዓመት እንደሚጀምር ታውቋል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቋል። ለቀሪው ክፍለ ጊዜ ወደ ስመኝሽ መላቸው አሉ።
እንግዱን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 14 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
መሰረታዊ የተባሉ ቴስቶች ይደረጋሉ። በኬስትሪ ወሰዳል ዲዚዝ ኦፍ ኤክስኩሊጅ ወይም ሌሎቹን አስወግደ በቀሪ የምታገኘው በሽታ ነው።
ድምጻቸውን ያሰማችሁት የውስጥ ደዌና የጨጓራ የአንጀትና የጉበት ልዩ ሐኪም የሆኑትን ዶክተር ዳግም አሰፋ ነው። ቁጡ አንጀት ወይም በእንግሊዝኛ መጠሪያው irritable bowel syndrome የምሽቱን የሐኪሙን ይጠይቁ ቀንብር ትኩረት ያደርግበታል። በሁለተኛው አጋማሽ ጠብቋቸው። በድጋሚ ለማስተዋወቅ ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። በምስልና ድምጽ ቀነበር ሲሳሽናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። አሁን ወደ መጀመሪያው ቀነበራችን አብይ ርዕስ ዘገባ እንለፍ። በታላቁ ህዳሴ ግድብ ጉዳይ በአዲስ አበባ የተደረገው ውይይት ያለ ስምምነት ለመጠናቀቁ ኢትዮጵያና ግብጽ አንዳቸው ሌላቸውን ወቅሰዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በድርድሩ የሚሳተፈው የግብጽ ወገን የ2015ቱን የመርሆች ስምምነት የማፍረስ አቋሙን ገፍቶበታል ብሏል። የግብጽ የመስኖና የውሃ ሚኒስትር ደግሞ ኢትዮጵያ ምንም አይነት ስምምነትን ትቃወማለች ሲሉ ተቃውሟል። የግብጽ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ለቪኦኤ በሰጡት አስተያየት ለድርድሩ መጓተት ኢትዮጵያ የምትከተለውን መንገድ ተጠያቂ አድርገዋል። በሌላ በኩል የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል ፕሮፌሰር ያቆብ አርሳኖ ውድድሩ ውጤታማ ያልሆነው በግብጽ ምክንያት እንደሆነ ገልጸዋል። ኬኔዲ አባተ ዝርዝሩን ይዟል።
ኢትዮጵያ በአባይ ወንዝ ላይ እየገነባችው ባለው ታላቁ የህዳሴ ግድብ ዙሪያ ባለፉት 2 ቀናት በአዲስ አበባ የተካሄደው ሁለተኛው ዙር የሶስትዮሽ ድርድር ያለ ስምምነት መጠናቀቁን ኢትዮጵያና ግብጽ አስታውቀዋል። በኢትዮጵያ ሱዳንና ግብጽ መካከል ከመስከረም 12 እስከ 13 ቀን 2016 ለሁለት ቀናት የተካሄደው ድርድር ያለ ምንም መርታ ለመጠናቀቁ ግብጽና ኢትዮጵያ እንደከዚህ ቀደም ሁሉ አንዳቸው ሌላኛቸውን ተጠያቂ በማድረግ ጣታቸውን ተቀሳስረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በድርድሩ የሚሳተፈው የግብጽ ወገን የ2015ቱን የመርሆች ስምምነት የሚያፈርስ አቋሙን ገፍቶበታል ሲል ወቅሷል። በተጨማሪም ግብጽ አግላይ በሆነው የቅኝ ግዛት ዘመን ስምምነት ላይ የሙጥኝ ማለቷ፣ ውሃውን በበላይነት የመጠቀም ፍላጎቷ እንዲሁም ይገባኛል የምትለው የውሃ ድርሻ ጉዳይ በድርድሩ ላይ ተጨባጭ መሻሻል እንዳይኖር ማድረጉ ያሳዝናል ብሏል። ድርድሩ ከ10 ዓመታት በላይ ያለ ስምምነት ለመዝለቁ ኢትዮጵያን ተጠያቂ የምታደርገው ግብጽ በበኩሏ ኢትዮጵያ ስምምነት ላይ የመድረስ ፖለቲካዊ ፍላጎት የላትም ትላለች። የግብጽ ውጭ ጉዳይ ሚኒስትር ሳሚ ሹክሪም ለአሜሪካ ድምጽ በሰጡት አስተያየት ይህንኑ አንጸባርቀዋል።
We've been 10 years of negotiations on issues that can easily be resolved because these are issues of science.
በቀላሉ ሊፈታ በሚችል ነገር ለ10 አመታት ድርድር ተካሂዷል። ምክንያቱም እነዚህ የሳይንስ ጉዳዮች ናቸው፣ ቁጥሮች ናቸው። ፖለቲካዊ ፈቃደኝነት ካለ በቀላሉ ሊፈቱ የሚችሉ ናቸው። አላማው ከስምምነት ላይ መድረስ ሳይሆን ምንም አይነት ዋስትና የሚሰጥ ቁጥጥር በሌለበት በተናጠል መንቀሳቀስን መቀጠል ከሆነ ግን የግድቡንና የቀጣይ ፕሮጀክቶችን አላማ መጠራጠር አለብን። ለልማት አላማ የታቀዱ ናቸው ወይስ አስገዳጅ ተጽዕኖ ለማድረግና የአንድን ሀገር ብሔራዊ ጥቅም በሌላው ላይ ለማሳረፍ የታቀዱ በሚል ማለት ነው።
የግብጽ የመስኖና የውሃ ሚኒስቴርም የአዲስ አበባው ድርድር ከተጠናቀቀ በኋላ ትናንት ምሽት ባወጣው መግለጫ ምንም አይነት ስምምነትን ተቃወማለች በማለት ለድርድሩ ውጤታማ አለመሆን ኢትዮጵያን ወቅሷል። በሌላ በኩል የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያቆብ አርሳኖ ድርድሩ ውጤታማ ያልሆነው ግብጽ የራሷን ጥቅም ብቻ ታሳቢ ያደረገ መሰረት ላይ መቆሟ ነው ሲሉ ገልጸዋል።
ድርድር ሂደቱ የተጓተተው እኮ ግብጾች ማናቸውም ውሃ መንጫ ሀገር የሚሰራ የውሃ ልማት የእኛን ይሁንታ አስቀድሞ ካላገኘ አይሆንም። አሁንም ቢሆን የምትሰሩት ግድብ አስገዳጅ የሆነ ስምምነት ማዕቀፍ ውስጥ መግባት አለበት። ከሁሉም በላይ ደግሞ ግብጽ የምትደራደረው በ1929 ከእንግሊዞች ጋር ባደረገችው ውል እና 1959 ከሱዳኖች ጋር ባደረገችው ውል በሁለቱም ውል የናይል ውሃ የራሳቸው ንብረት ነው ብሎ በሚያስቡት አስተሳሰብ ላይ ቆማ ነው ግብጽ የምትደራደረው። እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። ውሃው ሊነካብኝ አይችልም በሚል ሌሎች ሀገሮች ራሽ የማይቀበሉት እና ለእነሱ ብቻ ይሰራል ብሎ ባሰቡት ግን ሊሰራ በማይችል አይነት መሰረት ላይ
እንኳን ሁለቱ ሀገራት መወነጃጀላቸውን ቢቀጥሉም በሌላ በኩል ሁሉንም ተጠቃሚ የሚያደርግ ስምምነት ላይ የመድረስ ፍላጎት እንዳላቸው ይገልጻሉ። የኢትዮጵያ ዋና ተደራዳሪ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ የጋራ መፍትሄ ላይ ለመድረስ በቀና መንፈስ አበክራ ትሰራለች ሲሉ በማህበራዊ የትስስር ገጻቸው ገልጸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ደግሞ በዛሬው መግለጫው አሁን ያለው የሶስትዮሽ ድርድር ዓላማ የኢትዮጵያን መብት በሚያረጋግጥና የታችኛውን ተፋሰስ ሀገራት ህጋዊ ስጋቶች በሚያስተናግድ መልኩ የግድቡን ሙሌትና አስተዳደር በተመለከተ ሁሉንም ተጠቃሚ የሚያደርግ ስምምነት ላይ መድረስ መሆኑን ጠቅሷል። የግብጽ የመስኖና የውሃ ሚኒስቴርም የግብጽን ብሔራዊ ጥቅም የሚያስጠብቅና የውሃ ደህንነቷን የሚጠብቅ እንዲሁም የሶስቱን ሀገራት ጥቅም የሚያስከብር ስምምነት ላይ መድረስ ተቀዳሚ ዓላማችን ነው ብሏል። የአዲስ አበባውን ድርድር በተመለከተ የእርስ በርስ ግጭት ውስጥ ከምትገኘው ሶስተኛዋ ተደራዳሪ ሱዳን ወገን እስካሁን በይፋ የተሰጠ አስተያየት የለም። የቅርብ ጊዜው የግድቡ ድርድር የተጀመረው በሐምሌ ወር በግብጽ ፕሬዝዳንት አብዱል ፈታህ ኤልሲሲ እና በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መካከል የተደረገውን ውይይት ተከትሎ ነው። በውይይታቸው ሁለቱም መሪዎች በግድቡ ዙሪያ የሚደረገውን የሶስትዮሽ ድርድር በአራት ወራት ጊዜ ውስጥ ለማጠናቀቅ ተስማምተዋል። ይሁን እንጂ በነሐሴ ወር በካይሮ የተካሄደው ይሁን ባለፉት ሁለት ቀናት በአዲስ አበባ የተደረገው ድርድር ማጠቃለያ የስምምነት ሳይሆን የመወቃቀስ ድምጾች የተሰሙበት ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል ትልቋ ሁለተኛ ከተማ በሆነችው ጎንደር ትላንት በጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የንግድ ድርጅቶችና የመንግስት መስሪያ ቤቶች ዛሬ ተዘግተው እንደዋሉ ነዋሪዎች ተናገሩ። የአይን እማኞች ጨምረው እንዳመለከቱት ካለፈው ቅዳሜ ከሌሊቱ 9 ሰዓት አንስቶ በከተማዋ ውጊያ መካሄዱን ዛሬ ለአሜሪካ ድምጽ ተናግረዋል። ለአሶሲየትድ ፕሬስ አስተያየት የሰጡ ነዋሪዎችም ውጊያው ከባድ እንደነበር አመልክተዋል። የኢትዮጵያ የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ትላንት ማምሻውን በሰጠው መግለጫ የጠላት ኃይል ሲል የጠራው አካል በአንድ የከተማይቱ የፖሊስ ጣቢያ ላይ ማጥቃት እንደሰነዘረ አመልክቷል። የፖሊስ ጣቢያውን በቁጥጥር ስር ለማዋል የተደረገ ነው በተባለ ወታደራዊ እንቅስቃሴ ከ50 በላይ የሚሆኑ ታጣቂዎች እንደተገደሉና ቀሪው ከተማውን ለቆ እንደወጣ ወታደራዊ ማዘዣው አስታውቋል። በሌላ በኩል በባህር ዳር ከተማ የፊታችን ጥቅምት ወር ሊካሄድ እቅድ ተይዞለት የነበረው አመታዊው የጣና ፎረም የመሪዎች ጉባኤ እንደተራዘመ የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናቶች ተቋም ሰሞኑን በድረ ገጹ ባወጣው መግለጫ አስታውቋል። ጉባኤው የተራዘመው ባልተጠበቁ ሁኔታዎች ምክንያት እንደሆነ የጠቀሰው ተቋሙ የጣና ቦርድ፣ የኢትዮጵያ የውጭ ጉዳይ ሚኒስቴርና የጣና ሴክሬታሪያት በጥንቃቄ ከተወያዩ በኋላ ውሳኔው እንደተላለፈ ጽህፈት ቤቱ በመግለጫው ላይ አመልክቷል። አስቴር ምስጋናው ተጨማሪ አላት።
ዛሬ በጎንደር ከተማ መደበኛ እንቅስቃሴ ያለመኖሩ ስማችን አይጠቀስ ያሉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናግረዋል። አስተያየት ሰጪዎቹ አክለውም የከተማይቱ መደበኛ እንቅስቃሴ የተስተጓጎለው በመንግስት የጸጥታ ኃይሎችና በፋኖ ታጣቂ ቡድን መካከል ካለፈው ቅዳሜ ሌሊት አንስቶ እስከ ትናንት አመሻሽ ድረስ በቀጠለው የተኩስ ልውውጥ የተነሳ መሆኑን አመልክተዋል።
ጎንደር ያለው እንቅስቃሴ በጣም ከበድ ያለ ነው። ትናንትና ጀምሮ እስካሁን ድረስ ያለው በጣም ከባድ ነው። ባጃጅ መያዝም ታክሲ መያዝም ዝግ ነው። ሲሁሉ ዝግ ነው። ያልሰጣል የትራንሶች ሳሙና ምናምን ነገር የዳቦ ፋብሪካዎች ምናምን ነገር የለም። እነዚህ ሁሉም ዝግ ናቸው። መብራትም ራሱ ዘግቷል። የለም አጥፍታል። መብራት ራሱ ትራንስፖርት የለም። ከባህር ዳር ወደ የሚመጣም የለም። ከዛም ከሰየ ጎንደር ወደ የሚመጣ የለም። ዝግ ነው። ላንድ ምንም ነገር የለም። ታስቁም የለም። ባጃጅም የታግዷል። ታክሲም የለም። ሁሉም ነገር ዝግ ነው። ጥቁም ምናምን ዝግ ነው። እንቅስቃሴም የለም።
ስማቸው መጠቀሱ ለደህንነታቸው እንደሚያሰጋቸው የተናገሩ አንድ የአይን እማኝ ከተናንት በስቲያ ቅዳሜ ማራኪ ልደታና ቀበሌ 18 ተብለው በሚጠሩ የከተማይቱ አካባቢዎች በነበረው የተኩስ ልውውጥ በጥይት ተመተው የደቁ ሰዎችን መመልከታቸውን ተናግረዋል።
ማንት ለሪዘት ሻት የጀመረው ሙሉ ሙሉውንም ጭምር ከፍተኛ ወጀን የነበረው በተለይ ማራኪ ክፍለ ከተማ አካባቢ ራዳና ያሻንም ጭምር ይዞ ቻርሽ የዋና በከባድ መሳሪያ የታገዘ ወጀን የነበረው እንግዲህ በዚህም ምናልባት አንዳንድ ከኮማንድ ፖስት አካባቢ ጋር ተያይዘና የሚሻላት ወጭ መንገድ ላይ ብቻ ወደቁት ወደ 30 ምናምን ገደማ የሚደርሱ በዋና መስመር ላይ ብቻ በተለይ ከዚህ ከማራኪ ኮሌጅ ባለው መስመር ላይ እነሱን አይተናል። በርካታ በዚህ በከባድ መሳሪያ እንጽዋን ቤቶች ሁሉ ተመተዋል። እኛም በአይናችን ያየናቸው እንትኖች አሉ። ከዛ ውጭ ግን ጥሩ ሰፊ ነው የነበረው። ኦልሞስት እንዳልኩሽ ወደ 2-3 ክፍለ ከተማ አካባቢ ሙሉ በሙሉ ፋኖ ተቆጣጥሮት ነው የዋለው። በተለይ ይሄ ኮሌጅ አካባቢ የሚባለው ሰፊ ሰፈር ነው የማራኪ ሸዋ ዳቦ የሚባለው መስመር ኦልሞስት ሙሉ መከላከያውን ሁሉ አስወጥቶ ፋኖ ነው ተቆጣጥሮት የዋለው። ከጧት ጀምሮ በዚህ ሂደት ውስጥ ተሳተፉ በጦርነት የሚሊሻ ቅድም እንደረገብኩሽ የፖሊስ አባላትን ጭምር ናቸው የተገደሉት። ከዛ በኋላ ግን መከላከያ ሌላ በተለይ ታች ወደ ደንብ አካባቢ የነበረው እና ወደ ጎርጎራ የነበረው ሀይል መጥቶ ነው በሰፊ ወንትን ኮማንዶም ጭምር ወርዶ ነው መሰለን ወደ ማታ አካባቢ ኦልሞስት ከ12 ሰዓት በኋላ ውጊያው ቀዘቀዘ። ከዛ ውጭ ትናንትና ከምሽት ጀምሮ ጦርነት ቀዝቀዝ ብሏል። ከተማውን በጣም ጸጥ ያለ ነው፣ አስፈሪ ነው ያለው ድባብ። ምንም አይነት እንቅስቃሴም የለም። ማህበረሰቡም ያው ትንሽ ጦርነት ምንም ስለሆነ ስጋት አለ ምን አለ፣ ምንም አይነት እንቅስቃሴ የለም። በተወሰነ አካባቢ የመከላከያ እንቅስቃሴ ይታያል። ከዛ ውጭ ግን ምንም አይነት ጸጥ ያለ ነው ከተማው።
የኢትዮጵያ የአስቸኳይ ጊዜ አዋጅ ወታደራዊ ማዘዣ ትናንት ማምሻውን በሰጠው መግለጫ የጠላት ኃይል ሲል የጠራው አካል በአንድ የከተማይቱ ፖሊስ ጣቢያ ላይ ጥቃት መሰንዘሩን አመልክቷል። በተኩስ ልውውጡ ከ50 በላይ የሚሆኑ ታጣቂዎች መገደላቸውንና ሌሎቹ በመንግስት የጸጥታ ኃይሎች በተወሰደባቸው እርምጃ ከተማውን ጥለው ወጥተዋል ብሏል። በሌላ በኩል በምዕራብ ወጃም ዞን በምትገኘው ከባህር ዳር ከተማ በ42 ኪሎ ሜትር ርቀት ላይ ባለችው የአዲት ከተማ ስሜ አይጠቀስ ያሉ አንድ ሌላ አስተያየት ሰጪ
አዲት አካባቢ ያለው የጸጥታ ሁኔታ ትንሽ ከበድ ይላል። ያው መከላከያዎች ከሶስት አቅጣጫ ካምፕ ይዘው ቁጭ ብለዋል። ያው እንቅስቃሴ የለም። ሌሎች ሰዎች ከተማ ነው የሚነሱ። አንድም አይነት እንቅስቃሴ ምናምን የለም። ሱቅም ተዘጋግቷል። የንግድ ተቋማትም ተዘጋግቷል።
የተለያየ ጊዜያት በሚነሱ ግጭቶች ሳቢያ በአማራ ክልል ካለፈው የሐምሌ ወር አንስቶ ለስድስት ወራት እንደሚዘልቅ ይፋ በተደረገ የአስቸኳይ ጊዜ አዋጅ ውስጥ እንደሚገኝ ይታወቃል። ግጭቶቹን ተከትሎ በአካባቢው አሁንም የኢንተርኔት አገልግሎትም እንደተቋረጠ ነው። ለአሜሪካ ድምጽ አስቴር ምስጋናው። በተከታዩ ዘገባ ደግሞ ወደ አፋር ክልል እናልፋለን። በአፋር ክልል ኪልባኪረሱ ዞን መጋሌ ወረዳ ከፍተኛ የምግብ እጥረት ማጋጠሙን ወረዳው አስታወቀ። ከምግብ እጥረቱ ጋር ተያይዞ በሚፈጠር የጤና ችግርም የሰዎች ህይወት ማለፉን የወረዳው ምክትል አስተዳዳሪ መሐመድ ዲሚስ ለአሜሪካ ድምጽ ተናግረዋል። ከወረዳው ኗሪ 70% አስቸኳይ የምግብ እርዳታ እንደሚያስፈልገው የጠቆሙት ምክትል አስተዳዳሪው ችግሩ ከአቅም በላይ እንደሆነ አመልክተዋል። የመጋሌ ጤና ጣቢያ ኃላፊ ኑሩ ሙሳም ወደ ጤና ተቋሙ ለህክምና ከሚመጡት ውስጥ ከ40% የሚልቁት ከምግብ እጥረት ጋር በተያያዘ ችግር እንዳለባቸው ገልጸዋል። የምግብ እጥረቱ ዓለም አቀፍ ለጋሾች እርዳታ ማቅረባቸውን ካቆሙ በኋላ እንደተባባሰ የጠቆሙት የአፋር አርብቶ አደሮች ልማት ማህበር ፕሮግራም ዳይሬክተር ቫለሪን ብራውን የሀገር አቀፍና ዓለም አቀፍ አካላት ትኩረት እንደሚሻው አሳስበዋል። መስፍን አራጌ ከደሴ ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
ሰሜን ኢትዮጵያ ጦርነት ከተስፋፋባቸውና ውጊያው ለረጅም ጊዜ ከቆየባቸው የአፋር ክልል አካባቢዎች አንዱ በሆነው በኪልባኪረሱ ዞን መጋሌ ወረዳ አሳሳቢ የምግብ እጥረት እንደተከሰተ የወረዳው ምክትል አስተዳዳሪ መሐመድ ዲሚስ አስታውቀዋል።
ከጦርነቱ በኋላ እንደሚታወቀው ረሃብ በከፍተኛ ሁኔታ ተከስቷል። አንደኛው ችግር የመጣው ከወጋ መናሪና የኑሮ ውድነት ችግር ነው። ይህን ችግር ተከትሎ ምንም አይነት እርዳታ የሚባል ነገርም የለም። በከፍተኛ ችግር የተጋለጡበት ምክንያት ነው። ህጻናት፣ ሴቶች፣ አዛውንቶች ወደ ሞት የተጋለጡበት ሁኔታዎች አሉ። አሁን ሰላም ኢትዮጵያ አንጻር ደግሞ ከትግራይ አወሳኝ ወረዳዎች ላይ የምንገኘው በዛ ምክንያት ምንም አይነት ግብይትም የለም።
አሊ ሲራጅ የተባሉ የከተማዋ ነዋሪ በመንግስት በኩል እርዳታ ከተሰጣቸው 3 ወራት እንዳስቆጠሩ ይናገራሉ። ያም ቢሆን እርዳታው ህይወትን ለማቆየት ብቻ የሚውል እንደነበር ነው ያወሱት። ከወረዳው ህዝብ 70% አስቸኳይ የምግብ ድጋፍ እንደሚያስፈልገው የጠቀሱት ምክትል አስተዳዳሪው በበኩላቸው ችግሩን የተፈጥሮ አደጋ በተለይም የዝናብ እጥረት እንዳባባሰው ጠቁመዋል። በዚህም ለህልፈት የተዳረጉ ሰዎች መኖራቸውን አስታውቀዋል። ችግሩ ከወረዳው አቅም በላይ ነው ይላሉ።
በወረዳችን የሰው ቁጥር ከ50,000 በላይ ህዝብ ነው ያለው። በመጋሌ ወረዳ ብቻ ከዚህ ህዝብ 35,000 በላይ ህዝብ በከፍተኛ ጉዳት እና በረሃብ የተጋለጠበት ሁኔታ ነው ያለው። ይህን ችግር ደግሞ አሁን እየተባባሰ የተፈራረቀ የዝናብ ስርጭት ነው ያለው። የሚመጣው ዝናብ ደግሞ መሬት ላይ ባለ መዝራቱ በዛኛው ደግሞ የተፈጥሮ አደጋዎችን በጣም ይከሰታሉ። በዛም ምክንያት የበለጠ ነገሮችን እየከፋ አድርጎታል። ሰው ምጥዋል። ምን ያክል ሰው ነው በሴት በወንድ መለየት ያስፈልጋል። ሆኖም ግን በጣም ብዙ ቁጥር ያለው ሰው ነው ህይወት ያለፈ ያለው።
ተፈጠረ በተባለው የምግብ እጥረት ጉዳይ ከአፋር ክልል አደጋ መከላከልና ዝግጁነት ማስተባበሪያ ጽህፈት ቤት እንዲሁም ከመንግስት ኮሚኒኬሽን ቢሮ አመራሮች ተጨማሪ ማብራሪያ ለማግኘት ሙከራ ብናደርግም በስልካቸው ያለመስራት ምክንያት ለጊዜው አልተሳካም። አስተያየታቸውን የሰጡን የመጋሌ ወረዳ ጤና ጣቢያ ኃላፊ ኑሩ ሙሳ ደግሞ ወደ ተቋሙ ለህክምና ከሚመጡ ታካሚዎች ውስጥ ከ41% በላይ የሚሆኑት ከምግብ እጥረት ጋር የተያዘ የጤና እክል እንደሚታይባቸው አስረድተዋል። በአሁኑም ወቅት ይህ ችግር እየተባባሰ እንደሚገኝ አቶ ኑሩ አመልክተዋል።
ማኒትሪሽን ችግር ለትልልቆችም አሉበት። አዋቂዎቹ ላይ በጣም የምግብ እጥረት አለ። በተለይ 60-50 በላይ የህድታ ታንቶቹ በጣም ወደ ችግር እየገቡ ነው፣ ወደ ሞት እየሄዱ ነው።
ወደ እናንተ ጤና ጣቢያ ከምግብ እጥረት ጋር ተያይዞ የጤና ችግር አጋጥሟቸው የሚታከሙ ሰዎች ይመጣሉ?
ይመጣሉ። በትንሹ አሁን በቀን 60 ፔሸንት የሚገባ ከሆነ 25 እንኳን ማኒትሪሽን ሆኖ ነው አኒሚክ ሆኖ ነው የሚገኙ። በምግብ እጥረት ደም ያጡት ማለት ነው። መቆም እንኳን ያቀ ቀጥቶ ይኖራል።
እናንተ ጋር መጣው ህይወታቸው ያለፈ ከዚሁ ከምግብ ችግር ጋር ተያይዞ ሰዎች ይኖር ይሆን?
ያው እኛ ጋር ሲመጡ ይጣቀማሉ። በዛ ላይ ደግሞ የምንሰጣቸው ትሪትመንት መድኃኒቶችም አለ። ከዛ እኛ ጋር የምንሰጣቸው ምግብም ስላለ እኛ ጋር ከመጡ በኋላ እንኳን ያገግማሉ። እኛ ጋር ሳይሆን ከኛ ከወጡ በኋላ ግን እዛው ቤታቸው ከሄዱ በኋላ ዴዝ ይሆናል፣
ይሞታሉ።
የአፋር አርብቶ አደሮች ልማት ማህበር ፕሮግራም ዳይሬክተር ቫለሪን ብራውን ድርጅታቸው በመጋሌ ወረዳ የምግብ እጥረት ጉዳት ለደረሰባቸው ከ20,000 ለሚልቁ የህብረተሰብ ክፍሎች ሰብአዊ ድጋፍ ለመስጠትና ለመንከባከብ ጥረት ማድረጉን አውስተዋል። ሆኖም ከችግሩ ስፋት አንጻር ለመድረስ የተቻለው ጥቂቶቹን እንደሆነና የተደረሱትም ቢሆኑ በቂ ነገር አላገኙም ይላሉ። የዓለም ምግብ ፕሮግራምና የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት USAID እርዳታ ማቆማቸውን ተከትሎ ችግሩ በስፋት እንደሚስተዋል የማህበሩ የፕሮግራም ዲሬክተር ያስረዳሉ።
The whole of our region has no food. The massive region-wide food crisis.
በመላው አፋር የምግብ እጥረት አለ። ዓለም አቀፉ የምግብ ፕሮግራም ሰብአዊ ተራድኦን ካቆመ 6 ወራት አልፎታል። በመንግስት የሚሰጠው ድጋፍም ከተቋረጠ 3 ወራት ተቆጥሯል። በክልሉ የከፋ የተመጣጠነ ምግብ እጥረት ይስተዋላል። በተለይም በመጋሌ ወረዳ የተመጣጠነ የምግብ እጥረት ያለባቸውን ሰዎች ለይተን ህክምና እየሰጠን ነው። ሪፖርቶች እንደሚያመለክቱት ሁኔታዎች ጥሩ አይደሉም፣ ይልቁንም እየከፉ ናቸው። በተለይ ነፍሰ ጡር እናቶችና እድሜያቸው ከ5 ዓመት በታች የሆኑ ህጻናት ለምግብ እጥረት ይበልጡን ተጋላጭ ሆነዋል። ህጻናት እየሞቱ ነው። ተፈጥሯዊ የመከላከል አቅማቸው በመዳከሙም ለተለያዩ በሽታዎች እየተጋለጡ ናቸው።
የኢትዮጵያ መንግስትም ሆነ ዓለም አቀፉ ማህበረሰብ የችግሩን አሳሳቢነት ከግምት አስገብተው ሰብአዊ ድጋፉን እንዲያስቀጥሉ ዳይሬክተሯ ጥሪ አስተላልፈዋል። የመጋሌ ወረዳ ነዋሪው አሊ ሲራጅም ከመጋሌ በቅርብ ርቀት በምትገኘው ቢሩ ወረዳ ውስጥ ከምግብ እጥረቱ ጋር በተያያዘ ከሳምንት በፊት አረጋውያን ህይወታቸው እንዳለፈ አስታውቀዋል። የዓለም ምግብ ፕሮግራም WFP እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID እርዳታ እህሎች ለታለመላቸው ዓላማ አልዋሉም፣ ብዝበራም ተፈጽሟል በሚል እርዳታ ማቋረጣቸውን ተከትሎ የምግብ እጥረቱ ከአሳሳቢ ደረጃ ላይ ስለመድረሱ በአፋር ክልል የሚወጡ መረጃዎች ያመለክታሉ። የአሜሪካ ድምጽ ዘጋቢ መስፍን አራጌ ከደሴ ያደረሰን ነው የተከታተላችሁት።
ከረሃብ ጋር ወደ ተያዘው ዘገባ ስናልፍ በትግራይ ክልል ምስራቃዊ ዞን የሚገኘው የኢሮብ ብሔረሰብ ባሁኑ ጊዜ በከፍተኛ ረሃብ እንደተጠቃ የገለጹ ተወላጆች አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የኢሮብ ልማት ማህበር ለአሜሪካ ድምጽ እንደገለጸው የብሔረሰቡ ግማሽ አካል በኤርትራ ኃይሎች እጅ እንደሚገኝ ጠቅሶ በዚህም የመበታተን አደጋ እንደተጋረጠበት አመልክቷል። በወረዳው የተከሰተውን ረሃብና የሰላም እጦት ለዓለም አቀፍ ማህበረሰብ በማሳወቅ ህዝቡ አስቸኳይ እገዛ እንዲደረግለት እየጣረ እንደሚገኝ ማህበሩ አስታውቋል። የትግራይ ክልል ግዚያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጀነራል ጻድቃን ገብረስንሳኤ የብሔረሰቡንና ሌሎች የክልሉን ተፈናቃይ ነዋሪዎች ችግር ለመፍታት አስተዳደራቸው ከፌደራሉ መንግስት ጋር እየሰራ እንደሆነ ተገልጿል። ሙልጌታ ጽብሃ ዝርዝራለው።
የትግራይ ክልልን ከኤርትራ ጋር በሚያዋስነውና የኢሮብ ብሔረሰብ በሚኖርበት ምስራቃዊ ዞን ለሁለት አመታት የዘለቀውን የሰሜን ኢትዮጵያ ጦርነት ተከትሎ ከፍተኛ ረሃብ እንደተከሰተ የብሔረሰቡ ተወላጅ አቶ ሀጎስ ገብረ ለአሜሪካ ድምጽ ገልጸዋል።
ህዝብ ኢሮብ ጣሚ አሰቃቅን ጥሜትን
የኢሮብ ብሔረሰብ ህዝብ በጣም አሰቃቂ ረሃብ ገጥሞት የሚያሳዝን ኑሮ እየኖረ ይገኛል። እርዳታ የለም፣ ሰላምም የለም። ግማሹ የወረዳችን አካል በኤርትራ ኃይል እጅ ነው። አነስተኛ ቁጥር ያለው ብሔረሰብ ብንሆንም በሁለት ተከፍለን ያለ ነው። በዚህም ብሔረሰቡ እየጠፋና እየተበተነ ነው። ከዚህ ቀደም ወደሚታወቀውና ወደ ተከለለው ቦታችን መመለስ እንፈልጋለን። በቦታው ያለው የውጭ ኃይልም ለቆ መውጣት ይኖርበታል።
አቶ ጊደይ ዮሐንስ የተባሉ ሌላው የብሔረሰቡ ተወላጅም ጦርነቱ ከፈጠረው ከባድ ቀውስ በተጨማሪ ባለፈው ክረምት በአካባቢው ዝናም ባለመዝነሙ ድርቅ እንደተከሰተ ተናግረዋል። እነዚህ ችግሮች በመደራረባቸው እንደ ብሔረሰብ የመበታተን አደጋ ተጋርጦበታል ሲሉ አመልክተዋል።
ዛሬ የለን ዝራ የለን በማውረው ክረማቱን የውሉ
ክረምቱ ዝናብ አልነበረውም። መሬቱ አልታረሰም። ዘርም እንዲሁ አልተዘራም። አሁን ከፍተኛ ረሃብ የህክምና አጦትም አለ። ቤተሰብም መገናኘት አልቻለም። የኢሮብ ማህበረሰብ በዚህ ሁኔታ ውስጥ ነው እየኖረ ያለው። እንደ ብሔረሰብ አለ ማለት አይቻልም። ከመሰረቱ ጨርሶ ሊጠፋ የሚችልበት እድል ሩቅ እንዳልሆነ ሁኔታው ያሳያል።
የኢሮብ ልማት ማህበር ዳይሬክተር አባ ጉዕሻ አብርሃ በበኩላቸው ማህበራቸው ከሁሉም አስቀድሞ የረሃቡን ችግር ለመፍታት ማቀዱን አስታውቀዋል። በዚህም የብሔረሰቡን ተወላጆችና ወዳጆች በማስተባበር ከትላንት በስቲያ ቅዳሜ መስከረም 12 ቀን 2016 ዓ.ም በአድግራት ከተማ የገቢ ማሰባሰቢያ መርሃ ግብር ማካሄዱንና 1.5 ሚሊዮን ብር ማሰባሰቡን ገልጸዋል።
የባህል ተጽናለ፣ የነበነጻው መንቀሳቀስ ተጽናለ፣ የአከባቢ ብክለት ተጽናለ፣ የኢኮኖሚ ተጽናለ። ስለዚህ ብዙ ተጽኖ ነበር። አሁን ግን የባሰ ገና እኮ የኢሮብ ህዝብ በክባ ውስጥ ነው። ሻቢያ ነው ያለበት። መንገድ ዋና መንገዱ የሚገለገሉበት አድግራት ወደ አልተናም ወስደው ተዘግቷል። አሁን ምንም በጣም የማይመች ሩቅ መንገድ ድሮ 2 ሰዓት 1 ሰዓት ተኩል የሚወስድ አሁን 5 ሰዓት 6 ሰዓት ይወስዳል። ዓለም ምግብ ድርጅት አንድ አመት ሆኗል ወደኛ አልደረሰ ምግብ። እንደገና አጋጣሚ ደግሞ ተፈጥሮ እኛ ጋር ተጣልቷል መሰል ዝናብ አልዘነበ። ዝናብ ከዘነበ ኢሮብ ህዝብ ተስፋ ይቆርጣል። ከብት አለ፣ እንስሳ አለ፣ አጠቃላይ እንስሳ ማር የተለያየ ነገር ሊያገኝ ይችል ነበር። አሁን የለም። አሁን በጣም ተስፋ ማስቆርጥ ነገር ስለሆነ መታገል አለብን ብለን ነው ተነስተን እንደ ማህበር ልማት ኢሮብ።
በገቢ ማሰባሰቢያ መርሃ ግብሩ ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀነራል ጻድቃን ገብረትንሳኤ የኢሮብ ብሔረሰብ በኢትዮ ኤርትራ ድንበር ላይ እንደመገኘቱ ተደራራቢ ችግሮች ያጋጠመው እንደሆነ ገልጸዋል። አሁን የሚታዩትን ችግሮች ለመፍታትም አስተዳደራቸው ከፌደራሉ መንግስት ጋር እንደሚሰራ ምክትል ፕሬዚደንቱ አመልክተዋል።
በዙ ጊዜያዊ መንግስትና የትግራይ ማዕከላዊ መንግስት
የትግራይ ጊዜያዊ አስተዳደር ከፌደራሉ መንግስት ጋር በሚያደርገው ንግግር የኢሮብ ህዝብና በሌሎችም የክልሉ አካባቢዎች ያለው ተፈናቃይ ነዋሪም ወደ ቀዬው እንዲመለስ ጥረት ይደረጋል። ይህም የትግራይ ዳግም ግንባታ የመጀመሪያ ስራ ሲሆን እንደሚሳካም ተስፋ አለን።
ባለፈው ሳምንት የኤርትራ ኃይል ሶቦያ የተባለም ተጨማሪ አካባቢን እንደያዘ የጠቀሱት ሌተናንት ጀነራል ጻድቃን ይህም የኢሮብና የጉለመከዳ ወረዳዎች ህዝብ ተረጋግቶ እንዳይኖር አድርጎታል ሲሉ አክለው ተናግረዋል። የሮብ ልማት ማህበር ዳይሬክተር አባ ጉዕሽ ዓለም አቀፍ ማህበረሰብ በህረሰቡ ያለበትን የህልውና ችግር ተረድቶ የበኩሉን አፋጣኝ እገዛ እንዲያደርግ ጠይቀዋል።
ማንንም ኢሮብ ወጭ ያለ አገር ውስጥ ያለ ይሁን ዲያስፖራ አለ ሁሉ እጁ ዘርግቶ እሱ ብቻ ሳይሆን ሁሉም ትግራዋይ ሁሉም መልካም ፍላጎት ያለ ሰው የኢሮብ ህዝብ ያለበት ሁኔታ እጆሮ ሰጥቶ እጁ እንዲዘረጋ መጀመሪያው ምግብ ነው። ሁለተኛ ደግሞ ፍትህ ነው። መሪያታችን ነው ከባቢያችን ነው። በነጻነት ተንቀሳቅሰን በሰላም አድረን መነሳትና መስራት ሰርተን መግባት ወተን መግባት ፈልገናል። እሱ አጣጥቷል ብዙ አመታት ነው። የኤርትራ መንግስት ወደ ቦታው እንድመለስና ህዝቡ በነጻ እንድመለስ አገራችን ስለሆነ ቦታችን ስለሆነ ዓለም ህዝብ ጆሮ እንድሰጠና ፍትህ ለፍትህ እንዳወራለን።
በአንድ ወረዳ ተደራጅቶ የሚኖረው የኢሮብ ብሔረሰብ 35000 የሚደርስ የህዝብ ቁጥር እንዳለው ይገለጻል። ከወረዳው 9 ቀበሌዎች ውስጥ አራቱ ማለትም ወርዓትለ፣ ዳልጌዳ፣ አሊተናና አገረለኾማ የተባሉ ቀበሌዎች በኤርትራ ኃይሎች እጅ እንደሚገኙ ተመልክቷል። የኤርትራ መንግስት እስካሁን በዚህ ጉዳይ ላይ ያለው ነገር የለም። ለአሜሪካ ድምጽ ሙልጌታ ጽብሃም አድግራት።
የሰኞ ምሽት የአሜሪካ ድምጽ ግጅቶቻችን ነው የተከታተላችሁት ያላችሁት። የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ ከትላንት በስቲያ ቅዳሜ በጸጥታ አካላት ተይዘው እንደተወሰዱ ፓርቲያቸው አስታወቀ። የፓርቲው የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ ለአሜሪካ ድምጽ በሰጡት ማብራሪያ ዶክተር ጫኔ ከበደን የወሰዷቸው የጸጥታ አካላት ታርጋ በሌለው መኪና የመጡና የፍርድ ቤት የእስር ማዘዣም አለማሳየታቸውን ጠቅሰዋል። ይህም ህገወጥ አያያዝ እንደሆነ የተቹት ኃላፊው መንግስት የህግ የበላይነትን ማክበር እንደሚገባው አሳስበዋል። ስለ ጉዳዩ ከኢትዮጵያ የፌደራል ፖሊስ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ተጨማሪውን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ዶክተር ጫኔ ከበደ ከትናንት በስቲያ ቅዳሜ ከቀትር በፊት በጸጥታ ኃይሎች ተይዘው እንደታሰሩ ፓርቲው ዛሬ ባወጣው መግለጫ አስታውቋል። የኢዜማ ፓርቲ የህግና የአባላት ደህንነት ጉዳይ መምሪያ ኃላፊ አቶ ስዩም መንገሻ በጉዳዩ ላይ ለአሜሪካ ድምጽ በሰጡት ማብራሪያ ሊቀመንበሩ የተያዙበትን ሁኔታ እንዲህ ሲሉ አብራርተዋል።
ካንድ ጓደኛቸው ጋር ቁጭ ባሉበት ስድስት የፌደራል ፖሊስና አንድ ደግሞ የሲቪል ልብስ በለበሰ የጸጥታ አካላት ነው የተያዙት። ታርጋ በሌለው መኪና መጥተው ነው የያዙት እና አቻባ ውስጥ አንድ ወደ ሜክሲኮ አካባቢ እዛ አካባቢ አሁን እንዳለ ነው እዛ ያለን መረጃ። ይሄ
ሜክሲኮ አካባቢ ማለት ምን
የፌደራል ወንጀል ምርመራ የሚባል እዛ አካባቢ አለ እና እዛ እንዳለ ነው መረጃ ያለን። ተጨማሪ ክትትሎች እናደርጋለን። ያው ኮሚቴ ማቋቁመናል። ዛሬ አስቸኳይ ስብሰባ ነበረን የስራ አስፈጻሚ እንከታተልና ከዛ በኋላ ዝርዝር የሆነ መግለጫ ግን እንሰጣለን።
የኢዜማ ሊቀመንበር ዶክተር ጫኔ ከበደ የተያዙበት ምክንያት ምን እንደሆነ ለፓርቲውም ሆነ ለቤተሰቦቻቸው እስካሁን አልተገለጸም ያሉት አቶ ስዩም መንገሻ የአያያዛቸው መንገድም ህገወጥ ነው ሲሉ ተችተዋል።
የፍርድ ቤት ማዘዣ አላሳዩም። ታርጋ በሌለው መኪና በጣም እኛ የምንቃወም በፍጹም በፍጹም ህገወጥ ተግባር ነው። ምክንያቱም አሁን በአስቸኳይ ጊዜ አዋጅ ውስጥ እንኳ ቢሆን ስትይዝ ሰብአዊ መብቶች አይጣሱም። ሰዎች በወንጀል ተጠርጥረው ሲያዙ ወዲያውኑ በሚገባቸው ቋንቋ በምን ምክንያት እንደተያዙ የማወቅ መብት እንዳላቸው ይነግራል። ሊነገረው ይገባል። ቤተሰብ ማወቅ አለበት። ይህም ነገር የለም። መጡ፣ እንደተለመደው ያዙ፣ ይሄዱ እና አንዱ ጥያቄያችን ይሄ ነው።
ዜጎች በህገ መንግስት የተደነገገላቸው ሰብአዊ መብት ሊከበርላቸው እንደሚገባ ያስገነዘቡት ኃላፊው ለዚህም መንግስት ለህግ የበላይነት መከበር ትኩረት እንዲሰጥ አሳስበዋል።
ፖሊስ የመጠርጠርና የመያዝ መብት አለ። እኛን የቸገረን ግን ቅድም እንዳልኩ ሊቀመንበራችንም ሆነ ሌሎች ዜጎችም ሆነ የእኛም አባላት ላይ እስር ሲፈጸም ታርጋ በሌለው መኪና፣ ይሄ ለእኛ አፈና ነው እንጂ በቁጥጥር ስር ማዋል አይባልም። እንደዚህ አድርጎ መያዝ የለበትም። ዜጋ በህገ መንግስቱ እንኳን የተሰጠው መብት ሳይከበርለት በምን ዋስትና ነው የሚኖረው? አሁን እየተፈጸመ ያለው ይህንን ነው። በአጠቃላይ የምናየው ይህ ነገር በአባሎቻችን ላይ በብዛት ይከናወናል። ይያዛሉ። በምንም እንደታሰሩ እንኳን አይነገራቸውም። ፍርድ ቤት አይቀርቡም። ፖሊስ ጣቢያ ዝም ብለህ ሂድ ይባላል በመታወቂያ ውስጥ። ይሄ በፍጹም ህገ ወጥ ነው። በምንም መንገድ የህግ የበላይነትን እየጣስክ የዜጎችን በሰላሞት መግባት ነገር አከብራለሁ ማለት አይቻልም። በተለይ በመንግስት ላይ ያለውን ነገር እየተጣሰ ስለዚህ ይሄ ነገር ሊከበር ይገባል።
በጉዳዩ ላይ ከፌደራል ፖሊስ አስተያየትና ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ያደርገናል። ሪፐብሊካኖች በሚቆጣጠሩት የዩናይትድ ስቴትስ ምክር ቤት ፓርቲያቸውን በከፋፈለው በርካታ የውጭ ዝርዝሮች አጠቃላይ ይዘት ላይ በቶሎ ካልተስማሙ መንግስት ሊዘጋ ከአንድ ሳምንት ያነሰ ጊዜ ቀርቶታል። አንዳንዶቹ ተቃዋሚ የፖለቲካን ፓርቲ ምክር ቤት አባላት እስካሁን የምክር ቤቱን አፈጉባኤ ኬቨን ማካርቲን ሳይቀር ከኃላፊነት እስከ ማንሳት የደረሰ ስጋት ደቅነዋል። የአሜሪካ ድምጽ አራሽ አራብሳዲን ያደረሰን ዘገባ ደረጃ ደስታ ያቀርባል።
እስካሁን ድረስ በሪፐብሊካን ፓርቲ ውስጥ መከፋፈል በፈጠረው የውጭ ህግ ረቂቅ ላይ ምክር ቤቱ ካልተስማማ የዩናይትድ ስቴትስ መንግስት ሊዘጋ ከአንድ ሳምንት ያነሰ ጊዜ ቀርቶታል። በዚህ አመት መጀመሪያ በአፈጉባኤና በፕሬዝዳንት መካከል ሀገሪቱን ከዕዳ ክፍያ ቀውስ ለማዳን ሲባል በተደረገው የወጪ ስምምነት ምክንያት መካርቲን ከምክር ቤቱ አፈጉባኤነት ስልጣን እንደሚያነሳቸው የቀኝ አክራሪዎቹ ወግ አጥባቂ ቡድን አስፈራርተዋል። የዩናይትድ ስቴትስ ትራንስፖርት ሚኒስትር ፒት ቡቲጄጅ በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ እንዲህ ብለዋል።
ይህ የሆነው በምክር ቤት ውስጥ ያሉ ሪፐብሊካን ራሳቸው እንኳን መስማማት ስላቃታቸው ነው። ኬቨን ማካርቲ አፈጉባኤ ኬቨን ማካርቲና ፕሬዚዳንት ባይደን ተስማምተው እንደነበር አስታውሱ። ስምምነቱ እኮ ለሁሉም ወገን ከባድ ነው። ለእኛ ሚኒስቴር ራሱ ጥሩ አለመሆኑ ግልጽ ነው። መስራት ከምንፈልጋቸው አንዳንድ ነገሮች ላይ በጀት መቁረጥ ነው። አንዳንድ መንገዶችን፣ ድልድዮችና አውሮፕላን ማረፊያዎችን ለማሻሻል የምትጠቀምባቸውን የገንዘብ ድጋፎች ማለት ነው። ግን ያንን ተቀብለናል። ምክንያቱም ያ በዚህ ዓመት መጀመሪያ ላይ ከስምምነት የተደረሰበት ጉዳይ ነው። ስለዚህ አሁን ሁላችንም እንጠይቃቸው ይህን ስምምነት እንዲቀበሉ ነው።
ያው የሪፐብሊካን ወግ አጥባቂ ቀኝ አክራሪ ቡድን የተወካዮች ምክር ቤቱን የሚቆጣጠረው ፓርቲ አባላት ያሉበት ቡድን የአገር ውስጥ ወጪዎችና የሩሲያን ወረራ እየመከተች ላለችው ዩክሬን ዩናይትድ ስቴትስ የምትሰጠው የገንዘብ ድጋፍ በትልቁ እንዲቀነሱ ይፈልጋል። ፕሬዚደንት ባይደን ባለፈው ሳምንት የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪን ሁለቱም በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከተናገሩ በኋላ በዋይት ሃውስ ተቀብለዋል። ፕሬዚደንት ባይደን ለዩክሬኑ የማይናወጥ ድጋፋቸውን እንደሚቀጥሉበት ቃል ገብተዋል።
The people of Ukraine are steeled for this struggle ahead and the United States is going to continue to stand with you.
የዩክሬን ህዝብ ከፊቱ ለሚጠብቀው ለዚህ ትግል እንደብረት ጠንክሯል። ዩናይትድ ስቴትስ ከእናንተ ጎን መቆማን ትቀጥላለች።
የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ መካርቲ ከምክር ቤቱ ውሳኔ በፊት እየተዋጋ ለሚገኘው የዩክሬን መከላከያ 300 ሚሊዮን እንዲሰጥ ተስማምተዋል። የቀኝ አክራሪውን ቡድን ድጋፍ ማግኘቱ የማይመስል ነገር ነው። ኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ሪፐብሊካኑ የምክር ቤት አባል ማይክ ተርነር እንዲህ ብለዋል።
I'll bet on Kevin McCarthy any day and we certainly have time yet to go but he's
ማናቸውም ቀን ኬቨን ማካርቲን እንደግፋቸዋለን። በእርግጠኝነት ትንሽ ለመሄድ ጊዜ አለን። ይሁን እንጂ እሳቸው ያሉበት አስቸጋሪ ቦታ ላይ ነው። ምክንያቱም ተቃዋሚዎቹ ማለት የያዙት የሁለቱ የስምምነት ያለበት ድምጽ ወደ ምክር ቤቱ ያመጡ ነው። የመንግስት መዘጋትን ለማዳን የዲሞክራቶች ድምጽ እንዲጠቀሙ አንፈልግም ነው። የዲሞክራትን ድምጽ ግን መንግስት እንዲዘጋ እየተጠቀሙበት ነው። እነዚህ ግለሰቦች እነዚህ ሪፐብሊካን ተቃዋሚዎች ከናንሲ ፖሊሲ ጋር ሆነው ወደ ምክር ቤቱ መድረክ የመጣውን የሪፐብሊካንን የህግ ረቂቆች በመቃወም ድምጽ የሰጡ ናቸው።
የመካርቲ ፓርቲ በተወካዮች ምክር ቤት ውስጥ እጅግ ጥቂት የሆነ አብላጫ ድምጽ አለው። እስከ 5 የሚደርሱ ጥቂት ሪፐብሊካን ፓርቲ አባላት እንኳን ቢያፈነግጡ ማናቸውንም ነገር በአብላጫ ድምጽ ለማሳለፍ አስቸጋሪ ያደርገዋል። ከዋሽንግተን ወጣ ብለው የሳምንቱን መጨረሻ ለማሳለፍ ነገ ማክሰኞ የሚመለሱት የምክር ቤቱ አባላት መስከረም 20 2016 ወይም እንደ አውሮፓ አቆጣጠር ህዳር 1 ከሌሊቱ 6 ሰዓት ከ01 ደቂቃ ጀምሮ መንግስት እንዳይዘጋ ለማድረግ ቢያንስ በአጭር ጊዜ የበጀት ህግ ረቂቅ ላይ መስማማት ይኖርባቸዋል።
እያደመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ወደ ተከታዩ የሁለተኛው አጋማሽ ወደ ያዝነው ቅንብር ነው የምናልፈው። የመጀመሪያው ዝግጅታችን የሚሆነው ሐኪሞን ይጠይቁ ነው። በ በቀረበ የአማርኛ አጠራሩ ቁጡ አንጀት ይሉታል የህክምና ባለሙያዎቹ። irritable bowel syndrome የእንግሊዝኛ መጠሪያው ነው። ይበልጡን በሐኪሙና በህመምተኛው መካከል የሚኖር የተሻለ መግባባት ለህክምና ውጤት መስመር አስፈላጊ መሆኑንም ያስረዳሉ። ሐኪሙን ይጠይቁ ምሽቱን ትኩረት አድርጎበታል። ሙያዊ ትንታኔን የሚሰጡን በአዲስ አበባ የውስጥ ደዌና የጨጓራ የአንጀትና የጉበት ልዩ ሐኪም የሆኑት ዶክተር ዳግም አሰፋ ናቸው። አሉላ ከበደን ያነጋገራቸው።
ዶክተር ዳግም አሰፋ በእንግሊዘኛው አጠራር irritable bowel syndrome በምህጻረ ቃሉ IBS በመባል የሚታወቀውን የተለያየ ሆድ መምልክቶችን የሚያስከትል በሽታ ወይም የአንጀት መቆጣት ይመለከታል። ከመሰረታዊ ጥያቄ ብንነሳ ለመሆኑ የዚህ ህመም ዋና ዋና ምልክቶች ምንድናቸው?
ምልክቶቹ በዋናነት የሆድ ህመም ወይንም አለመመቸት discomfort የምንለው የአንጀት እንቅስቃሴ ወይንም የሞቲሊቲ መዛባት ነው በብዛት የሚሆነው። ነገር ግን በሽታው ቀጥታ በላብራቶሪ እና በሌሎች ኢሜጂንግ ምርመራዎች ይልቅ እንዱ በሽተኛው በመጠየቅ ላይ ስለተመሰረተ የቲዮሪ በሽታ ነው። ባይዘው የዓለም ሳይንቲስቶች ሰብሰብ ብሎ ከ1979 ዓመተ ምህረት ጀምሮ እስካሁን ከአራት ጊዜ በላይ ተሰብስቧልና በክራቴሪያ ነው በሽታው ዲያግኖስ የሚደረገውና የሚመረመረው። ዋና የሚቀመጠው ምንድነው? አንድ ሰው ይህን ምልክት ላለፉት 6 ወራት በሽታው ከ6 ወር በላይ መቆየት አለበት። ላለፉት 3 ወራት ደግሞ በወር ውስጥ ቢያንስ 3 ጊዜ ሁለትና ወይም ከዛ በላይ ምልክቶች አሁን የምነግር ማለት ነው የሆድ ህመም አለ፣ ሆድ መንፋት አለ፣ መመሸት አለ። ከዛ በላይም ደግሞ ሌላ የታወቀ ይህን ምልክት የሚያመጣ በምርመራ የሚገኝ በሽታ አለመኖር የቁጡ አንጀት የሚለውን ይገልጽልናል ማለት ነው።
በመሰረታዊነት የህመም ምልክቶቹን አንስተናል ዶክተር ዳግም። እነኚህ ምልክቶች የሌላ በሽታም ምልክት ሆኖ ሊታዩ በመቻላቸው በርግጥ ይሄ ቁጡ አንጀት የተባለ በሽታ ወይም የአንጀት መቆጣቱ ያመጣው መሆኑን በምን መለየት ይቻላል? እንዴት ይለያል?
ልክ ነው። ትልቁ ነገር እንግዲህ ምንድነው? ትልቁ የዚህ በሽታ ዋናው ነገር ከታማሚው ጋር በቂ ጊዜ ማሳለፍ፣ በትክክል ቁጭ ብሎ ጊዜ ወስዶ ሌሎች ተመሳሳይ በሽታዎች አለመኖራቸውን በትክክል ማረጋገጥ። ያ ማለት በሽታው ለምሳሌ አሁን ተላላፊ በሽታዎችና አጭር ጊዜ በሽታዎች ከሆኑ አንደኛ ያን ቀድም ያላቸው መሰረታዊ የተቀመጠውን ክራቴሪያ ላያሟሉ ይችላሉ። ለምሳሌ ጊዜያዊ የባክቴሪያ ኢንፌክሽኖች አሁን ብንወልድ ተለይ እንደ ጃርዲያ፣ አሜባ እንደዚህ የተለያዩ በሽታዎች ሊኖሩ ይችላሉ። ነገር ግን እንዲህ ተከታታይ ላይሆኑ ይችላሉ። ዲፈረንሻል ዲያግኖሲስ ወይ እንደ ልዩ ተጓዳኝ በሽታ ልንወስዳቸው እንችላለን። እና ምንድነው የምናደርገው? መሰረታዊ የተባሉ ቴስቶች ይደረጋሉ። በቂ ስትሪ ወሰዳል። እነዛ መሰረታዊ ቴስቶች በማይኖሩበት ጊዜ እንግዲህ ምንድነው በአጠቃላይ ዲዚዝ ኦፍ ኤክስክሉዥን ነው የምንለው። ሌሎቹን በሽታ ሊያመጡ የሚችሉ በሽታዎችን ካስወገድን በኋላና ምልክቶቹ ከዚህ በሽታ ሬንጅ ውስጥ በመወርቁበት ጊዜ ነው አይቢኤስን ወይንም ቁጡ አንጀትን እንደ አማራጭ የምንወስደው ማለት ነው። ስለዚህ ሌሎች ተመሳሳይ ሊሆኑ የሚችሉትን እንደዚህ የአንጀት መረበሽን የሚያመጡ በሽታዎችን ማስወገድ ነው። ሰገራ ምርመራ ሊሆን ይችላል፣ መሰረታዊ የደም ምርመራዎች ሊሆኑ ይችላሉ፣ አልትራሳውንድ ቴስት ሊሆን ይችላል። ሲከፋ ደግሞ አሳሳቢ ምልክቶች የምንላቸው በኋላ የምናወራቸው ካሉ ደግሞ እነሱን ደግሞ ኮሎኖስኮፒ፣ ጋስትሮስኮፒ በመስራት መለየት ይቻላል ማለት ነው። ዲዚዝ ኦፍ ኤክስክሉዥን ወይም ሌሎቹን አስወግደ በቀሪ የምታገኘው በሽታ ነው የሚባለው ባይዘው።
መልካም። ለየት ያለ የማጣሪያ ዘዴን ወይም የማጣሪያ የምርመራ ሂደትን ይከተላል። እሱን የሚመስሉት የህመም አይነቶች ተለይተው እነሱ አለመሆናቸው ሲታወቅ በእርግጥ እሱ ነው ወደሚለው እንደምታዘነብሉ ነው ያስረዱን። ዶክተር ዳግም ለመሆኑ የዚህ ህመም መንስኤዎች ይታወቅ ይሆን? ምን ይሆን ይሄን የህመም ሁኔታ የሚከስተው?
አው ቀጥታ መንስኤው ይሄ ነው ተብሎ ተረጋግጦ አይሆንም። ነገር ግን አንደኛ የሚያባብሱ ነገሮች፣ ሁለተኛ እንደ ቀስቃሽነት ምልክት የሚሆኑ ነገሮች ካልሆነ በቀር ልክ ለምሳሌ አሜቢያሲስ ወይም አሜባን እንተሜባ ሂስቶሎጂካ ያመጣው እንደምንለው 1:1 የለውም በሽታው። ነገር ግን በአጠቃላይ የአንጀት መቆጣት ቲዮሪዎች ናቸው። ቲዮሪዎቹ ለረጅም ዓመታት ሲጠኑ የነበሩ ናቸው። በዋናነት ምንድነው የሚባለው? ብሬን ገት አክሲስ ከጭንቅላታችን ወደ አንጀታችን የነርቮች መስመር ኔትወርክ አለ ባይዘው ኤብሬን ጋር አክሰስ ውስጥ ያለው ሂደቱ ኔትወርኩ በመበላሽበትና ዛ አካባቢ ያሉት አንጀት ውስጥ ያሉት ነርቮች ከሚፈለገው በላይ ሴንሲቲቭ በመሆኑበት ጊዜ አንጀት የምግብ ማብላላትን ስርዓት አይጠብቅም። አንዱ የሞቲሊቲ ወይንም የአንጀት እንቅስቃሴ መዛባት ነው። ይሄ መዛባት ምንድነው? ከኖርማል በላይ ያፈጥነዋል። ያኔ IBS-D የሚባል በሽታ አለ። ዲያሪያ ወይም ተቅማጥ መብዛት ማለት ነው። በወር ውስጥ አንድ ሰው ከሚጠቀመው ጊዜ ከ25% በላይ ተቅማጥ ይሆናል። ሌላው ጊዜ ደግሞ IBS-C የምንለው አለ። C ማለት ኮንስቲፔሽን ለማለት ነው። ይሄ ማለት ምን ማለት ነው? አንጀት ፍጥነቱ በጣም በሚቀንስበት ጊዜ ይመጣል። ይሄ ብዙውን ጊዜ በሴቶች ላይ ነው በብዛት የምታየው። ሌላው ደግሞ አንድ ጊዜ ወደ ተቅማጥ ያደላል፣ ሌላ ጊዜ ወደ ድርቀት ያደላል። እና IBS-M ወይንም ሚክስድ ፓተርን የምንለው ነገር አለ። ይሄ ሁሉ የሚሆነው ስርዓቱን መዛባት የሞቲሊቲ ችግር አለ። እዛ አንጀት ውስጥ ያሉ ነርቮች ውስጥ ሞር ሴንሲቲቭ፣ ልክ አሁን ለምሳሌ አስም ያለበት ወይንም አለርጂክ ያለበት ሰው አየር ባማ ትንሽ ሽታ በሚሸተው ጊዜ እንደሚያስነጥሰው እንደሚያስለው እንዲህ እንደሚቆጣ አንጀት አካባቢም የመቆጣት ይሄ ሃይፐር ሴንሲቲቪቲ ማለት ነገር ማለት ነው። ቪዝራል ሃይፐር ሴንሲቲቪቲ ነው የምንለው። እሱ መቆጣት አለ። እንግዲህ ስትሬሲንግ ፋክተሮች አሉ፣ ምግቦች አሉ፣ አንዳንድ አንቲባዮቲኮች አሉ። ፖስት ኢንፌክሽን ብዙ ጊዜ ባይ ዘ ወይ ሰዎች ለምሳሌ ጉዞ ላይ ከሚመገቡት ምግብ ውጭውን ለሽርሽር ቫኬሽን እንዲሄዱና አንዳንድ የተለዩ ነገሮችን በሚጠቀሙበት ጊዜ ኢንፌክሽን ከያዛቸው አንጀታቸው ሴንሲቲቭ ሆንና እንዲህ የመቆጣት ነገሮች ይኖራሉና ቀጥታ አንድ ሲደመር አንድ ነው የሚያመጣው ባንልም ፕሪሲፒቴቲንግ ፋክተር ለዛ የሆነ ከዛ ቀጥሎ የሚመጣው ዋና በሽታ ከታከመ በኋላ እንደ ኤክስቴንሽን ይቀጥላሉ እንጂ አንድ በሽታ ይሄን ያመጣል የሚባል ነገር የለም አሉ።
መልካም ዶክተር ዳግም፣ ይህ በሽታ ለየት ያለ የህመም ሂደት እንደመከተሉ ረዘም ያለ ጊዜም አንድ ሰው በዚህ ህመም ውስጥ እንዲቆይ የሚገደድ እንደመሆኑ፣ ለመሆኑ በዚህ ህክምና ሂደት ለህክምና ውጤት መሳካት ዋናው ቁልፉ ምንድን ነው ይላሉ?
ይህ በትክክለኛ ቤት መሆኑን ካወቅ ፊዚሽያን ፔሸንት ሪሌሽን የታማሚውና የሐኪሙ ግንኙነት እጅግ በጣም ጠንካራ መሆን አለበት። ሪአሹርድ መሆን አለበት ሰውየው ከመጀመሪያው የበሽታውን ፕሮግኖስ በትክክል ልነገረው። ሌላ ብዙዎቻውን ባይዘወይ ብዙ ምርመራ ይደረጋል። እስከ ኢሜጅ ትላልቅ ምርመራ ድረስ ኦፕሬሽን ሁሉ የሚሆኑ አሉ። አንዳንድ ጊዜ ሌላ በሽታ መስሎ እንደ ትርፍ አንጀት መስሎ የአንጀት መታጠብ መስሎ ይሄ ከማይጸንና ምናምን ጋር የሚገናኝ በሽታ መስሎ ሮንግ ዲያግኖሲስ ተደርጎ ኦፕሬሽን ሁሉ እስከሚያስኬድ ትላልቅ መራ ቶችን እስከ መውሰድ የሚደርሱ ሁኔታዎች አሉ። ነገር ግን ይህ ሁሉ አስፈላጊ አይደለም እና ተረጋግቶ ጥሩ ራፖርት ታማሚው እና ሐኪሙ ጥሩ ግንኙነት ሪሌሽን አድርጎ ከሄዱበት በሽታው በትክክል የምታከም እና አውትካሙን ሳቲስፋክተሪ የሆነ በሽታ ነው ማለት ነው።
መልካም ዶክተር ዳግም፣ ኢሪቴብል ባውል ሲንድረም በሚል እንግሊዘኛ አጠራር የሚታወቀው በምህጻረ ቃሉ IBS የተባለውን የቁጡ አንጀት ህመም ሁኔታ ህሙማን ስለ ህመሙ ማወቅ ያለባቸውን መሰረታዊ ነገሮች እስከ ህክምናው ድረስ አብራርተውልናል። ዶክተር ዳግም አሰፋ የውስጥ ደዌና የአንጀት ጨጓራና ጉበት ልዩ ህክምና ባለሙያ ለሰጡን ማብራሪያ ለጊዜው አመሰግናለሁ። ሌላ የእርሶ ሙያ በሚመለከቱ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዚአብሔር ይስጥልኝ።
አመሰግናለሁ ሩላ። ቴንክ ዩ።
ተከታዩ ሳምንታዊ የስፖርት መሰናዷችን ነው። በዓለም ማራቶን ክብረ ወሰንን የሰበረችው ኢትዮጵያዊቷ ትግስት አሰፋ ለክብረ ወሰን ብትሮጥም ያሸነፈችበት ሰዓት ያልጠበቀችው እንደሆነ ተናግራለች። በርሊን የሚገኘው ለዘጋቢያችን ኤቢሳ ነገሰ እሷንና አሰልጣኟን አነጋግሯቸዋል።
አርባዘጠነኛው የበርሊን ማራቶን በጀርመን በርሊን ትላንት ተካሂዷል። በዚህ ላይ ኢትዮጵያዊቷ አትሌት ትግስት አሰፋ የዓለምን ክብረ ወሰን በማሻሻል አሸንፋለች። የዓለምን ክብረ ወሰን የዛሬ 4 ዓመት ኬንያዊቷ ኪቤክ በ2:14:04 በመግባት ለአራት ዓመት ይዛው የነበረችውን ሪከርድ በ2:11:53 በመግባት የቦታውንም የዓለምን ክብረ ወሰን ማሻሻል ችላለች። አትሌት ትግስት አሰፋ ከአሜሪካ ድምጽ ጋር በነበራት ቆይታ ላይ ይሄንን ብዙ በመስራት እና ውጣውረድ ውስጥ አልፋ እዚህ በመድረሷ ደስ እንዳላት ተናግራለች።
አመሰግናለሁ ጻ ዛሬ እውነት በጣም እድለኛ ነኝ። ወደ ኢትዮጵያ ሪከርዱ በመመለሱ እጅግ በጣም ደስ ብሎኛል። የሀገሬም ህዝብ በመደሰቱ ይሄንን ደስታ በማየቴ እጅግ በጣም ደስተኛ ነኝ። ከዚህ በላይ እንደምሮጥ ነው የህዝቡ ሞራል እና የህዝቡ ደስታ ያሳየኝ። አመሰግናለሁ።
እንደሚታወቀው ሰዓቱ በጣም ኮሌጅ ቀበላይ ነው ያሻሻልሽውና ይሄን ሰዓት ጠብቀሽው ነበር?
እውነት ለመናገር በዚህ ልክ ሪከርዱን አሻሽለዋለሁ ብዬ አላሰብኩም። ግን ትሬኒንግን ሳረግ የነበረው ሪከርዱን ለመስበር የወልድ ሪከርድን ለመስበር በማሰብ ነበር ትሬኒንግን። ያንን ያማከለ ትሬኒንግ ነበር የሰራሁት። ሪከርዱን እንደምሰብር አይኖ አቅ ነበር። ነገር ግን ይህን ያህል ሰዓቱን በዚህ ልክ ሰብረዋለሁ ብዬ የእውነት አልጠበቅኩም።
እንደሚታወቀው ፊታችን ፓሪስ ኦሎምፒክ አለ። ስለዛ ዝግጅት በፊት ቅድሽ ነገር ነው።
እንደ እግዚአብሔር ፍቃድ የሁለት ኦሎምፒክ በ800 ወክዬ ነበር። እዛ ላይ ግን ጥሩ ውጤት አላመጣሁም። ግን በቁጭትና በንዴት ነበር የወጣሁት። አሁን ግን በማራቶን አገሬን ወክዬ ለመወደው ህዝብና ለኢትዮጵያ ህዝብ፣ ለቤተሰቦቼ፣ ለአሰልጣኞቼ እዛ ላይ ተሰልፌ ወርቅ ማምጣት ነው የምፈልገው። እንደማደርገውም ደግሞ ሙሉ እምነት አለኝ። ፈጣሪም ይረዳኛል። ሙሉ እምነት አለኝ። ጥሩ ዝግጅት አደርጋለሁ ብዬ አምናለሁ። የተሻለ ዝግጅት አደርጋለሁ ብዬ አምናለሁ። እግዚአብሔር ያውቃል።
በወንዶች በተካሄደው የበርሊን ማራቶን ውድድር ኬንያዊ አትሌት ኤሉድ ኪፕቾጌ ለአምስተኛ ጊዜ በማሸነፍ አዲስ ታሪክን ሰርቷል። በበርሊን ማራቶን ታሪክ ውስጥ የመጀመሪያው አትሌት 5 ጊዜ በማሸነፍ ሆኖም ተሸልሟል። ይህን ውድድር ከኢትዮጵያውያን አትሌቶች ጋር ለዚሁም ከሌሎች ኬንያውያን አትሌቶች ጋር ፉክክር ያደረገ ነበረ። የዓለምን ክብረ ወሰንም ደግሞ በእሱ ተይዞ የነበረውን ለማሻሻልም ደግሞ አቅዶ እንደነበረ ታውቋል። በዚህ ውድድር ላይ ኢትዮጵያዊ አትሌት ታደሰ ካሳዬ 3ኛ ሆኖ ተወዳድሯል። ታደሰ ካሳዬ የመጀመሪያውን ማራቶን ነው የተወዳደረው። ከዚህ በፊት የሚታወቀው በመሰናክል ነበረ። ለአሜሪካ ድምፅም በሰጠው አስተያየት ይሄ ውድድር በማሸነፉ ለወደፊትም ደግሞ ትልቅ ቦታ ለመድረስ እንደሚረዳው ተናግሯል። የዓለምን ክብረ ወሰን ያሻሸለችው አትሌት አሰፋ እንደዚሁም ደግሞ በወንዶች ውድድር 3ኛ የወጣው የታደሰ ካሳዬ አሰልጣኝ የሆነው ገመዱ ደደፎ ከአሜሪካ ድምፅ ጋር ባደረገው ቆይታ በጣም እንደተደሰተ እንደዚሁም ደግሞ ብዙ እንደለፋ አጋርቶናል።
ይሄ ትልቅ ነገር ነው። እስካሁን ሪከርድ የኢትዮጵያ ገፋ ያቀፍ ለሴቶች እንግዲህ ያንን ማሳካት ዛሬ ትልቅ ነገር፣ ትልቅ ደስታ ፈጥሮልና በጣም ለፍቶኛል።
ትግስትን እንዴት ትገልጻታል?
ትግስት በጣም ጠንካራ ሴት ነው። ለስራው ቦታ መስጠት፣ ስራውን የምታከብር ትልቅ አትሌት ነው።
ወደ በርሊን ስትመጡ ሪከርድ አሻሽላለን ብላችሁ እንደመጣችሁ ገልጸልኛል። ሰዓቱ ይሄን ያህል እንገባለን ብላችሁ ጠብቃችሁ ነበር?
2:13 በደንብ አድርገን 2:13 አስበን ነበር። ግን አየሩ በጣም ጥሩ ነበር። ዛሬ አየሩ በጣም ጥሩ ስለሰጠ በዛ ኬዝ የተሻለ 11 ባሮ ይችላል።
እንግዲህ በኋላ ያላችሁ እቅድ ምንድን ነው? እንደ አሰልጣኝ በተለይ በዓለም አትሌቲክስ ሻምፒዮና ላይም አማኔ በሬሶ አንተን ተሰልጥናት እንደዚህ ወርቅ አምጥታለች እና የዓለምን ሪከርድ ለመስበር ጫፍ ደርሳ ነበር ቫሌንሺያ ላይ ባለፈው ዓመት። እስቲ ስለሱ ሁኔታ ስለ ወደፊት እቅዳችሁ
ምንድነው? ወደፊት እቅዳችን የመጀመሪያው እቅዳችን የተሻለ ነገር ኦሎምፒኩ ላይ ለማድረግ ጥረት ማድረግ ነው። አሁን ፊትለፊታችን ብዙ ተፎካካሪዎች አሉ። ብዙ ተፎካካሪ ባለበት ኦሎምፒክ ላይ ለማሳተፍ ብዙ ስራ መስራት አለብን። ብዙ ወደፊት ማጓዝ አለብን። ሌላ ደግሞ ያጣነው ሪከርድ ቫሌንሺያ ላይ ያጣነው በፔስሜከር ችግር ቫሌንሺያ ላይ ነበር ማሳካት የምንችለው የዓለም ሪከርድ። ግን ፔስ እጦት የመጀመሪያው ፓርት መሄድ አልቻለችም። አሁን የሚቀጥለውን
ግድብ ላይ የተሻለ ነገር ለማድረግ ጥረት እናደርጋለን እናሳካለን ብዬ አምናለሁ። ለኦሎምፒክ ዝግጅታችንን ከአሁኑ እንጀምራለን። የሚመጣውን ውጤት አብረን እናየዋለን።
ይህ የበርሊን ማራቶን ከተመሰረተ 49 ዓመት ሆኖታል። በዚህ ረጅም እድሜ ውስጥ ብዙ ታሪኮች የተመዘገቡበት ናቸው። የዓለም ክብረ ወሰኖች የተሻሻሉበት ኃይሌ ገብረሰላሴን ጨምሮ ብዙ አትሌቶች እዚህ መጥተው የዓለም ክብረ ወሰን እንደዚሁም ደግሞ ፈጣን የራሳቸውን ሰዓት በማስመዝገብ የሄዱበት ነው። በዘንድሮም ውድድር ላይ ከ48000 በላይ ተሳታፊዎች የተሳተፉበትና ብዙ ሰዓቶች የተሻሻሉበት ናቸው። በተለይ ኢትዮጵያን አትሌቶች እዚህ መጥተው በማሻሻል ከትግስት አሰፋሪ ከድ መስበር ውጪ ሌሎች ማቴቶች እንደ ሰንበሬ ተፈሪ፣ ደራዲዳ እና ወርቅነሽ ሁሉም ተሳትፎ እዚህ ላይ የራሳቸውን ፐርሰናል ቤስት ወይ ደግሞ ፈጣን ሰዓታቸውን በማስመዝገብ ጨርሰዋል። ለአሜሪካ ድምጽ ለጠናገረው ዘገባ ኤዲሳ ነገሰ፣ በርሊን ጀርመን።
የተከበራችሁ አድማጮች እንዲሁም ተመልካቾቻችን እኛም ዝግጅቶቻችንን በዚሁ እናጠናቅቃለን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።